የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ እነሆ መደመጥ ጀመረ ጋቢና ቪኦኤ። ዛሬ ቀኑ ማክሰኞ ሐምሌ 16 2011 ነው። አብራችሁን ከመሻችሁ ከመስማማችሁ ጥንቅሮች መካከለ
የደቡብ ብሔር ብሔረሰቦችና ህዝቦች ክልል የጸጥታ ስራ በጊዜያዊ ኮማንድ ፖስት እንዲመራ ተወሰነ።
መንግስት በክልሉ መንግስት ተጠይቆ ይሄንን ኃላፊነት ወስዶ ማድረጉ ትልቅ ነገር ነው የሚል እምነት አለኝ።
ያ የተፈጠረው ተፈጥሮ አሁን ኮንትሮል እየተደረገ ባለበት ሁኔታ ኮማንድ ፖስት ያስተዳድራል ለምለው እንደግ ባለማን ሊጋብዙ ይካየልን ባይኔ።
የሐዋሳ ዩኒቨርሲቲ መምህር የሆኑትን ዶክተር ከበደ ተክለ ሚካኤልና አቶ ፍላት አጌግሶን የሰማናቸው በጉዳዩ ላይ ያላቸውን ሐሳብ ቆየት ብለው ይነግሩናል። በሌላ ጉዳይ የአዲስ አበባ ከተማ አስተዳደር የጭነት መኪኖች ቀን ላይ ወደ ከተማዋ ክልል እንዳይገቡ የሚከለክል አሰራር ይፋ አድርጓል።
የነጋዴዎች በጣም ከፍተኛ ይሆናል። ትሪፕ ምንዛሪ መጣከመናን ኢኮኖሚ ቆረው
የከተማዋ የትራንስፖርት ቢሮ ኃላፊ ዶክተር ሰለሞን ኪዳኔ ናቸው። ዝርዝር ጉዳዩ ቆየት ብሎ ይሰማል። ከዘጋቢዎቻችን ጋር ወደ ወሎ አቅንተን ከግብረሰናይ ወጣቶችም ጋር ቆይታ እናደርጋለን።
ትናንት የንጥል በንጥልጥል የተሆነው የሙዚቃ ምርጫ ዛሬ ይሰማል። የአድማጮች አስተያየትም አልተዘነጋም። አብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን። ከሁሉ የሚቀድመው ግን የአጫጭር ዜናዎች ጥንቅር ነው።
የአረና ትግራይ ፓርቲ ሊቀመንበር የነበሩት አቶ ብርሃኑ በርሀ አረፉ። በትግራይ የመጀመሪያው በሰላማዊ መንገድ የሚታገል ተቃዋሚ አረና ትግራይ ፓርቲን የመሰረቱት አቶ ብርሃኑ በርሀ ባደረባቸው ህመም አሜሪካ ውስጥ ሲታከሙ ከቆዩ በኋላ ነው ያረፉት። የአቶ ብርሃኑ የቀብር ስነ ስርዓትም በትላንትናው ዕለት በመቀሌ ተፈጽሟል። ዜናውን ያደረሰን ሙልጌታ ጽባህ ነው።
በምዕራብ ሞቃዲሾ በመተገኘው አፍጎዬ ከተማ የተቀበረ ቦምብ ፈንድቶ ዛሬ በደረሰ አደጋ 8 ሲቪሎች መሞታቸው ታወቀ። የታሸ በላይ ክልል ምክትል ገዢ አብዱል ፈታ ሐጂ አብደላ ለአሜሪካ ድምጽ ሶማሊኛ አገልግሎት በሰጡት ቃል መሰረት ወተት የጫነ ተሽከርካሪ በተቀበረ ፈንጂ ላይ በመሄዱ ውስጥ የነበሩት 8ቱም እንዳለ ሞተዋል። የክልሉ ምክትል ገዢ እንዳስረዱት የሞቱት 3 ወንዶችና 5 ሴቶች በቀንድ ከብት ረቢ የሚተዳደሩ ሲሆኑ አደጋው የደረሰባቸውም ወተት ወደ ሙቃዲሾ በማጋጋዝ ላይ እንደነበሩ ነው። ባለስልጣናት በሰጡት ቃል ቀደም ባለው 17 ሰዎች ሞተው ሌሎች 44 ለቆሰሉባቸው ጥቃት አልሸባብ ተጠያቂ ነው ማለቱን አስተውሰው ይሄኛውንም ከርሱ ራስ አይወርድም ብለዋል።
መንግስትና ሌሎች ባለድርሻ አካሎች ከሁሉ አስቀድመው በሀገር ሰላምና መረጋጋት ለማስፈን እንዲሰሩ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ጥሪ ያቀረበ። በሲዳማ ዞንም ይሁን በሌሎች ሀገሪቱ ክፍሎች ችግር የፈጠሩ ኃይሎችንም ጉዳይ መንግስት አጥርቶ ለህግ እንዲያቀርባቸው ጠየቀ።
የድሬዳዋ አስተዳደር ምክር ቤት በዛሬው ዕለት ባካሄደው አስቸኳይ ጉባኤ አቶ አህመድ መሐመድ ቡህን በምክትል ከንቲባነት መርጧል። በከንቲባ ማዕረግ ምክትል ከንቲባ ሆኖ ሲያገለግሉ የነበሩት አቶ ማህዲ ግዜ በዛሬው ዕለት ለምክር ቤቱ መልቀቂያ ማቅረባቸውን ተከትሎ ነው አቶ አህመድ መሐመድ ቡህን እርሳቸውን የተኩት። አቶ አህመድ መሐመድ ቡህ የዛሬ 15 ዓመት ገደማ ድሬዳዋ ራሷን በራሷ የምታስተዳደርበት ቻርተር እንዲጸድቅ ቁልፍ ሚና እንደነበራቸው ተነግሯል። አድማጮች ለአሁን የነበሩን ዜናዎች እነዚህ ናቸው። ወደ ቀጣይ ዝርዝር ጉዳዮች እንሻገር። ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው። አብራችሁን ከአድማስ ተሻገሩ።
Gabina VOA, let's cross boundaries together.
በደቡብ ክልላዊ መንግስት አስተዳደር ውስጥ የሚገኘው የሲዳማ ዞን የክልልነት ጥያቄን ተከትሎ በስፍራው አለመረጋጋት መስፈኑ ታውቋል። ይህንን ተከትሎ ስለደረሰው የሰው ህይወትና የንብረት ጥፋት በተከታታይ ማሰማታችን ይታወቃል። አሁን ላይ ደግሞ የክልሉ የጸጥታ ስራ በፌዴራል የጸጥታ አስከባሪዎች ስር እንዲሆን መወሰኑ ተሰምቷል። ይርምጃ ስላለው አንድምታ ዘጋቢያችን ዮናታን ዘብዲዮስ ከሙሁራን ጋር አውግቷል፣ እንደሚከተለው ይሰማል።
በአገሪቱም ሆነ በክልሉ የተጀመረው የለውጥ እንቅስቃሴ እየጎለበተ መሄዱ የጠቀሰው መግለጫ፣ በተቃራኒው ግን የለውጥ ተጻራሮችና የለውጡ ሂደት በአግባቡ አልተረዱም የተባሉ አካላት ሁከትና ብጥብጥ በተለያዩ መነሻ በክልሉ አስነስተዋል። ለውጡን ተከትሎ የክልሉ ብሔርና ብሔረሰቦች በበርካታ አካባቢዎች የተለያዩ መነሻ ያላቸውን ጥያቄ ሲጠይቁም ቆይተዋል። የዞንና የልዩ ወረዳ ጥያቄዎች በሰላማዊና ህጋዊ መንገድ እንዳይመለስ የየራሳቸውን ፍላጎት መነሻ ያደረጉ ኃይሎች በተሳሳተ መንገድ የህዝቡን ስሜት በመብራት ለእልቂት፣ ለውድመት፣ ለመፈናቀልና ለዘረፋ ህዝቡን ዳርጓል በማለት ይገልጻል። በዚህም ዜጎች ከፍተኛ የኢኮኖሚ የማህበራዊና ስነ ልቦናዊ ቀውስ ውስጥ ገብተዋል። ከዚህም ባሻገር ህገ መንግስታዊና ህጋዊ ስርዓቶች እንዲሁም በመደበኛ መንገድ የህገ በላይነት በአግባቡ እንዳይከበርና የዜጎች ደህንነት እንዳይረጋገጥም ችግር ተፈጥሯል። በቅርቡ በክልል የመደራጀት ጥያቄ ላይ በተደረገው ጥናት መሰረት የክልሉ መንግስትና መሪው ድርጅት ደህደን ለማለት ነው ጥያቄውን ለመመለስ በሚያደርገው አካሄድ ላይ በአንዳንድ አካባቢዎች ሁከት፣ ብጥብጥ፣ ህገወጥነት፣ ንብረት ማውደም፣ ዘረፋ እንዲሁም ህይወት ማጥፋትና አካል የማጉደል ወንጀሎች ተፈጽሟል። በሌላ በኩል ያልተፈቀዱ ህገወጥ ሰልፎች ለማድረግ ግፊቶች በበርካታ አካባቢዎች እየታየ እንደሚገኝም ይገልጻል። ከዚህም በተጨማሪ በአንዳንድ አካባቢዎች የታጠቁ የጸረ ሰላም ኃይሎችና በህገወጥ መንገድ የታጠቁ ግለሰቦችና ቡድኖች ጸጥታውን በማወክ የህዝቦችን ሰላምና ደህንነት አደጋ ውስጥ እየጣሉ ይገኛል ብሏል መግለጫው። ከዚሁ ጋር ተያይዞ የጸጥታው ኃይሉ በአንዳንድ አካባቢ የተፈጠረውን የጸጥታና የሰላም ችግር ወይም የሰላም ቀውስ ለማረጋጋት በሚንቀሳቀስበት ጊዜ መስዋዕትነት እያስከፈለ ነው ያለው። ከዚሁም ባሻገር መደበኛ የጸጥታ መዋቅሩ በየአካባቢው ያለውን የጸጥታ ስራውን ለመከወንና የህግ የበላይነትን ለማረጋገጥ የሚያደርገው እንቅስቃሴ ደካማና ውጤታማ ያለመሆኑ ብቻም ሳይሆን በአጀንዳዎች የተሸበበ መሆኑ ችግሩን የከፋ ያደርገዋል። ስለሆነም የክልሉ ብሔር ብሔረሰቦችና ህዝቦችን ሰላምና ደህንነት ለማረጋገጥ በክልሉ የተረጋጋ አመራር ለመስጠት ምቹ ሁኔታ ለመፍጠር ህዝቦች ያነሷቸውን ጥያቄዎች በሰላማዊና ህጋዊ መንገድ ለመመለስና በክልሉ በሁሉም አካባቢዎች የህግ የበላይነትን ለማስፈን እንዲቻል በክልሉ ባሉ በሁሉም ዞኖች በሐዋሳ ከተማ አስተዳደርና ልዩ ወረዳዎች የጸጥታው ስራ በፌደራል የጸጥታ ኃይል ቁጥጥር ስር ሆኖ በጊዜያዊ ኮማንድ ፖስት እንዲመራ የክልሉ መንግስት በጠየቀው መሰረት የፌደራል ጸጥታ ምክር ቤት ከሐምሌ 15 2011 ዓ.ም ጀምሮ ተግባራዊ እንዲደረግ ወስኗል። በዚህ መሰረትም ሁሉም የክልሉ ዞኖች ከተማ አስተዳደሮችና ልዩ ወረዳዎች ከሐምሌ 15 2011 ዓ.ም ጀምሮ ተግባራዊ የሚደረግ መሆኑን የክልሉ መንግስት አስታውቋል። የኮማንድ ፖስቱ ዝርዝር መረጃዎች ይፋ እንደሚደረጉ የሚገልጸው ይሄው መግለጫ ስራው ውጤታማ እንዲሆንና በአጭር ጊዜ ውስጥ ወደ ቀድሞ ሰላም ለመመለስ እንዲቻል መላው አመራሮች፣ በየደረጃው ያለው የጸጥታ መዋቅርና መላው የክልሉ ህዝብ እንዲተባበርም ጠይቋል። ክልሉ በኮማንድ ፖስት እንዲመራ መታወጁን ተከትሎ ቪኦኤ ከሐዋሳ ዩኒቨርሲቲ ያነጋገራቸው ምሁራን ከግራና ቀኝ ቆመዋል። የሐዋሳ ዩኒቨርሲቲ መምህር የሆኑት ዶክተር ከበደ ተክለ ሚካኤል ክልሉ በኮማንድ ፖስት እንዲመራ መወሰኑ ሰላማዊ እንቅስቃሴ እንዲኖር ያደርጋል ብለው እንደሚያምኑ ተናግሯል።
አገር ሲኖር ነው ሁላችንም ወጥተን መግባት የምንችለው፣ ስለ ሰላም፣ ስለ እድገት፣ ስለምንም የምንጠይቀው። ስለዚህ በአሁን አካሄድ ሰው የሚጠይቃቸው እንትኖች ዋስትና የለንም፣ ምንድን ነው ዋስትናችን የሚል ነው ኢንተርቪው የሰማ ነው። እና በስጋት ውስጥ የተቀመጠ ህዝብን ይዘህ አገር እመራለሁ ማለት ከባድ። ይሄ መሰረታዊ። ሌላው ደግሞ የተለያዩ የህዝብ ጥያቄዎች በተለያየ መልክ ነው ማኒፌስት የሚያደርጉት። አንደኛው ጠይቆ እንዲህ ካደረገ እና ምንም ካልተባለ ሌላኛውም ሌላ ጠይቆ የፈለገውን ሊያደርግ ይችላል። ወደዛ ስርዓት አልበኝነት ሊያመራ ስለሚችል መንግስት በክልሉ መንግስት ተጠይቆ ይህንን ኃላፊነት ወስዶ ማድረጉ ትልቅ ነገር ነው የሚል እምነት አለኝ። ሌላው ማህበረሰቡ ጸጥ ማለት በመሰረቱ ሰላም አለ። አሁን ኮማንድ ፖስቱ ሊሰራ የሚችለው ጸጥታ ማስከበር፣ ሰላም የሚመጣው ግን በውይይት።
በሌላ በኩል በዩኒቨርሲቲው የህግ መምህር አቶ ፍላታ ግግሶ በበኩላቸው ኮማንድ ፖስት መታወጅ አልነበረበትም ብለው እንደሚያስቡም ገልጿል።
ሁሉም ተረባርቦ አሁን ሁኔታው ወደ ማረጋጋት እየሄደ ነው ያለው። የሲዳማ ኬዝ በዚህ ሁኔታ እያለ ማለት ትናንትና ዛሬ ትናንት ወዲያ በነበረው ሁኔታ ኮማንድ ፖስት የሚጋብዝ ነገር ያለው ባይነኝ። እንግዲህ እንደነገርኩ አጠቃላይ ሀገሪቱ ሁኔታ አለመረጋጋት፣ ክልሉም ውስጥ ያሉ የተለያዩ ቦታዎች የሚመጡ የተለያዩ ጥያቄዎች ፈርታይል ግራውንድ ያለ ሊያስመስል ይችላል። ግን የመብት ጥያቄዎች ናቸው፣ በተቻለ መጠን ሰላማዊ ሰልፎች ናቸው ሲካሄዱ የነበሩት። በስዳማ አካባቢም የነበረው አርሚው ፕሮቮክ ባያደርግ ኖሮ ተመሳሳይ ይሆን ነበርና ያ የተፈጠረው ተፈጥሮ አሁን ኮንትሮል እየተደረገ ባለበት ሁኔታ በኮማንድ ፖስት
የክልሉን ህዝቦች ሰላምና ደህንነት ለማረጋጋት ሲባል ነው የታወጀው ነው የሚለው መግለጫውና አብሮ በሚኖር ህዝቦች መካከል ትሪታሪ እስከ ፈቅድ ድረስ የተፈጠረ ነገር አለና ሰላም እንዲወርድ ለማድረግ ምቹ ሁኔታ ለመፍጠር ሲባል ነው የታወጀው ነው የሚለውና ከሱ አንጻርስ እንዴት ነው የሚያዩት?
አሁን በመደበኛው ማስከበር ትራክ ማስከበር የሚቻለው ባይነኝ ነው።
ዶክተር ከበደ ግን በዚህ ሐሳብ አይስማሙም። መደበኛው የጸጥታ ኃይል የጠራ ስለመሆኑ ማረጋገጫ የላቸውም። ኮማንድ ፖስቱ በሁሉም የክልሉ አካባቢዎች መታወጁና የገዘገደው ማለም መገለጡም የህዝቦችን ሰላምና ደህንነት በዘላቂነት ለማረጋገጥ እንደምረዳም ተናግሯል። አሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ጋቢና ቪኦኤ አዳዲስ መረጃዎችን የምትሰሙበት ወጣቶች ላይ ትኩረቱን ያደረገ የአሜሪካ ድምጽ ራዲዮ መሰናዶ ነው። አሁን ደግሞ ቀጣዩ ዘገባን ኤደን ተነግረናለች።
አዲስ አበባ ከተማ አስተዳደር የከተማዋን ኢኮኖሚያዊ ጥቅሞች እየጎዳ ያለውን የትራንስፖርት ስርዓት ለማሻሻል አዳዲስ እርምጃዎችን እየወሰደ መሆኑን አስታውቋል። ከነዚህ እርምጃዎች መካከል አንዱ ከባድ የጭነት መኪናዎች ከጧት 12 ሰዓት እስከ ምሽቱ 2 ሰዓት ድረስ በከተማ ውስጥ እንዳይንቀሳቀሱ መከልከል ነው። የከተማዋን የትራንስፖርት ቢሮ ኃላፊ ዶክተር ሰለሞን ኪዳኔ ካፕታን ሲዩም ጋር በሚያደርጉት ቆይታ እርምጃው ሊያድነው ስለሚችለው የገንዘብ ክነትና በእርምጃው ላይ ስለሚነሱ ጥያቄዎች ሐሳባቸውን እንደዚህ ያጋሩናል።
የአፍሪካ መዲና አዲስ አበባ በየቀኑ በቢሊዮን ብር የሚገመት ሸቀጣ ሸቀጥ በመጓጓዣ ስርዓት ውስጥ ያልፋል።
በቀን ያለው የኢኮኖሚ እንቅስቃሴ በአሁኑ ሰዓት አጠቃላይ የሚገመተው ወደ 2.3 ቢሊዮን በቀን በትራንስፖርት ውስጥ ያልፋል።
ይሄ ከፍተኛ መጠን ያለው የሸቀጦች ዝውውር ከትራፊክ መጨናነቅ በተረፈው የከተማዋ የመጓጓዣ ስርዓት ውስጥ የሚያልፍ ነው። የከተማዋን ተሽከርካሪዎች ፍሰት ዘመናዊና ቀልጣፋ ማድረግ ቢቻል ከዚህ በላይ ምጣኔ ሀብታዊ ጥቅምታ ያለው የገንዘብ ፍሰስ ማዳን ይቻላል ብለው ከሚያምኑት መካከል አንዱ የአዲስ አበባ ትራንስፖርት ቢሮ ኃላፊ በምክትል ከንቲባ ማዕረግ የከተማዋ የኢኮኖሚ ክላስተር አስተባባሪም ናቸው ዶክተር ሰለሞን ኪዳኔ ናቸው።
ይህንን 10% ብናሻሽል 10% ቢከፋ ትራንስፖርት ስርዓቱ 230 ሚሊዮን ብር በቀን በኢኮኖሚ ላይ እዚያር እየከፋ ሄዳል። ከኦር እየተሻሻለ ሄዳል። ካሻሻል ከ10% የዛን ያህል ኢኮኖሚ ላይ ኢንጀክት ይሆናል። ከተበላሸ ደግሞ የዛን ያህል ኢኮኖሚ አጠቃላይ ይጎደዋል ማለት ነው።
የከተማው አስተዳደር በብዙዎች ዘንድ የሮሮ መነሻ የሆነውን የትራንስፖርት መጨናነቅ ለመቅረፍ ከሰሞኑ ከወሰዳቸው እርምጃዎች አንዱ ትልልቅ የጭነት መኪኖች ከጧቱ 12 ሰዓት ተኩል እስከ ምሽቱ 2 ሰዓት ድረስ ወደ ከተማው እንዳይገቡ የሚከለክል አሰራር ጀምሯል። ከሐምሌ 1 ጀምሮ በስራ ላይ የዋለው አሰራር የምንጨው አነስተኛና ትልልቅ መኪኖችን በአንድ ጎዳና ላይ ማስተናገድ የሚፈጥረውን የግዘና መሰል ብክነቶችን በማጤን እንደሆነ ዶክተር ሰለሞን ኪዳኔ ይናገራሉ።
አስርና 30 መኪና መንቀሳቀስ የሚያስችል ሰዓት በአንድ መኪና አንድ መጋዘን ላይ ይጠፋቻል ሲታጠፍ። በዚህ ምክንያት የሚደርሰው ኪሳራ ብዙ ነው። አንዱ ኪሳራ ጊዜ ነው። በጣም ብዙ ጊዜ ይጠፋል ትራፊክ ላይ። ሁለተኛ ተሽከርካሪዎች ቀስ እያሉ ስለሚመጡ የነዳጅ ፍጆታቸው በጣም ከፍተኛ ይሆናል። በተለይ የውጭ ምንዛሪ የሚመጣ ከመሆኑ አንጻር ኢኮኖሚ ይጎዳል። ለመኪኖች በከተማ ላይ ቅስያ የሚንቀሳቀሱ ከሆነ ስፒርፓት በጣም ነው የሚያልቀው። ኢኮኖሚ ይሰላል ማለት ነው።
ይህ አሰራር ከተጀመረ ወዲህ የአዲስ አበባ የትራፊክ ፍሰት በእጅጉ እንደተሻሻለ ዶክተር ሰለሞን አጋርተውናል። ሆኖም ይህ አሰራር ኑሯቸውን ከባድ መኪናዎችን በማሽከርከር ላይ ለመሰረቱ ሰዎች ጫና መተው አልቀረም። ስማቸውን እንዳልጠቅስ የጠየቁኝ ከጅቡቲ አዲስ አበባ ሸቀጣሸቀጥ የሚያጓጉዝ መኪና የሚነዱ ሾፌር እየገጠመን ነው ያሉትን ችግር አጋርተውኛል።
ያው መኪናም እዛ ወለሳት ስኪሞላ አዲስ አበባ መግቢያ ላይ አካባቢ ላይ ቆመ ነው ከተከለከለው ወሰን ጀምሮ ተቆማለህ። 2 ሰዓት ሲሆን ራሱ ማታ ላይ ለመግባት አስበው ከጅቡቲም ከተለያየ ሀገር የሚመጣው መኪና ያንን ሰዓት ተጠብቆ ነው የሚንቀሳቀሰው። በዛ ሰዓት ራሱ በጣም ከፍተኛ ጫና አለ ራሱ ለመግባት ራሱ። በጨማሪዎች ያው ስትቆምም ጠበቃው ምንም በየቦታው ያው ወጪ ነው ያራሱ። ያንን ቦታ እዚህ እስካልገባ ድረስ ቀን ቁማ የምትውልበት ቦታ ያራሱ ጠበቃለሁ። ከከተማ ውስጥ ላለ የቤት መኪናም ሆነ ለታክሲ አለመግባቱ ያው ትልቅ ነገር ነው። ባድ መኪና ስራ ውስጥ ላለው ሰው ደግሞ ያው በጣም ያው ከፍተኛ ጫና አለ።
የአዲስ አበባ የትራንስፖርት ቢሮ ኃላፊ ዶክተር ሰለሞን ኪዳኔ አዲሱ አሰራር ሊፈጥራቸው ስለቻላቸው የጎን ጫናዎችና ችግሮች በጠየኳቸው ጊዜ
24 ሰዓት የሚያሽከረክር ሰው የለም። ይህን ተሽከርካሪዎች ከአንድ አሽከርካሪ ገና ያላቸው ከአንድ አሽከርካሪ ባላቸው ተደርጎ 24 ሰዓት መኪና እንዳይቆም ሳይቆም የሚያሰሩ ካሉ የተለዩ ናቸው። ምን ስፔሻል ኢንተርሽንልካለ ግን አጠቃላይ እነሱ መንገድ ክፍያ ላይ ደብል ታይሰራ። ስለዚህ የከለከለው ደግሞ አሽከርካሪ ብቻ አይደለም፣ መጫንም መውረድም ተደርግቷል። አካነት ማታን ይፈቀዳል። ስለዚህ የሚጭንም የሚያረጉም ሁሉ ወደ ማታ ሽፍት ካደረጉ እነዛ ቀን ሲጭኑ የነበሩ ሰዎች ማታ መጫን ይችላል። ገበያ ማታ ነው ያለው፣ ማንም ሌላ ማለት ይሄ ለአንድ ነው። ስለዚህ ኤቭሪቲንግ ወደ ማታ ሽፍት ያደርጋል። ስለዚህ ቀን ክፍለ ጊዜ የሆነ ሰዓት ይተኛል፣ ማታ ነው ማለት ነው። ስለዚህ የቀኑ ተከለከለ የማታ ግን ክፍት ነው። የጊዜ ክፍለ ምን ተደርጓ ተወሰደም የጊዜ አካል ተደርጓ ተወሰደ።
በከተማው አስተዳደር የተደገፈን ጥናት አጣቅሰው የሀገር ውስጥ የመገናኛ ብዙሃን እንደዘገቡት በአዲስ አበባ ከተማ በቀን ከግማሽ ሚሊዮን በላይ መኪኖች ከአራት ሚሊዮን በላይ ጉዞዎችን ያከናውናሉ።
አድማጮች እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው።
አሁን እንግዲህ ኢትዮጵያ ውስጥ የሚገኙ ዘጋቢዎቻችን የሚልኩት ልዩ ዘገባ የሚደመጥበት የዘጋቢዎች መስኮት የተሰኘው መሰናዶ ነው። መስፍን አራጌ ከምግባረ ሰናይ ወጣቶች ጋር ለመነጋገር ወደ ወሎ አቅንቶ ነበረ፣ እንደሚከተል ይቀርባል።
እግሬ ከተጎዳ ቢያንስ አሁን ወደ 10 ዓመት እየመጣ ነው። እዚህ ላይ አከኳት በቃ እንዲያበጠ ሄደ። ከዛ በኋላ ወደዚህ ድረስ መጣ። ከዛ እዚህ ላይ ድረስ አቆም መራመድ አያስችለኝም። አሁን ይሄ ቁስል ከጀመረ በኋላ ዘባል ከተኛው ወደ 10 ዓመት እየመጣ ነው። ቤት ውስጥ ነው በቃ አልንቀሳቀስም ነበር። አሁን ወደ ይሄ 2 ዓመት ከምናምን አካባቢ ወደ ውጭ መውጣት የጀመርኩት ማለት ነው።
የዛሬ ላይ አድርገውና አጤን ከ10 ዓመት በፊት ቦርቆ የማይጠግብ ሮጦ የማይሰለች ታዳጊ ነበር። ገና በለጋ ድሜው ቤተሰቡን ለመደገፍ ደፋ ቀና የሚል ታታሪ በታክሲ ወያላነት የሚያገኛትን ገንዘብ ለቤተሰቡ ይደጉማል። ያኔ ግና ባንድ የተረገመ አጋጣሚ የነበረው እንዳልነበረ ሆነ። እንደ ቀልድ ግሩ አከባቢ አሳከከው። ያንን ተከትሎ የተላጠው ቆዳው ግራግሩን ባስደንጋጭ ፍጥነት ባስደንጋጭ ቁስል ጉልበቱ ድረስ ወረረው። ለዚህ ደሃ ቤተሰብ ጉዳቱ አስከፊ ሆነ። ኑሮ እናቱን አያቱንና ታላቅ እህቱን ተፈታተነ። እህቱ ደጅ የጠናችው በአቅራቢያቸው ወደሚገኘው የወሎ ዩኒቨርሲቲ ኮምቦልቻ ቴክኖሎጂ ኢንስቲትዩት ነበር።
እህቴ ዩኒቨርሲቲ እንጀራ ታመጣለች ከነሱ ከተማሪዎቹ የተረፈ እና በቃ እናቴ እንደገና ደግሞ ጡረት አላት። ያ ነው በቃ መተዳደሪያችን።
አቤል ከተኛበት አልጋ ከተቀመጠበት ጓዳ መውጣት ሳይችል ከ7 ዓመታት በላይ ዘለቀ። አብረውት የሚውሉት የሚያረባቸው እርግቦቹ ሆኑ። ትምህርቱን ከ5ኛ ክፍል ማቋረጥ ግድ ሆነበት። ይህ ልብ የሚነካ አሳዛኝ ታሪክ በኮምቦልቻ ከተማ ለሚኖሩ ወጣቶች ደረሰ። ወጣቶቹ ከኛ በላይ ለኛ ማን ሊመጣ በሚል መንፈስ የድጋፍ እጃቸውን ለመዘርጋት ወሰኑ። በኮምቦልቻ ከተማ ቀበሌ ወንዝ አካባቢ ኗሪ የሆነው ወጣት ሰይድ አሰን ይናገራል።
22 23 24 ዓመት የሚሆነው ልጅ ነው። ሰርቶ መብላት ይፈልጋል፣ ግን በጣም ግሩፕ ፓራላይዝ ሆኖ የሆነ ቁስል ነገር ወጥቶበት ያን ልጅ እና አያት ወሉ ቤት አንድ ሳለችው በጣም የሚያሳዝን ነው። ኮሎ ዩኒቨርሲቲ የተረፈ እንጀራ ያመጡ ነበር የሚመገቡትና ለዚህ ልጅ ቢያንስ በወር 1500 ብር ቤት አላቸው፣ ለምግብ ግን ይሆናቸዋል።
ናስር የሚባል ልጅ ነው ያገናኝ እነሱ ጋር። እነሱ በቃ ከመጡ አስቤዛ ያደርጉልኛል፣ ሁሉ ነገር ናቸው። በቃ በየወሩ እየመጡ 1500 ብር ሸጡኛል፣ እንደገና ምግብ ያመጡልናል እና የተለያየ ማቴሪያል።
ወጣቶቹ አቤልን መሰል ሰብአዊ እርዳታ የሚያስፈልጋቸው ብዙዎች እንዳሉ ያምናሉ። ለበጎ አገልግሎቱ መነሻውም መድረሻውም ሰውነት ነው የሚል አቋም አነገቡ። ዘርን መሰረት ሳያደርጉ ቋንቋን ሳይጠጉ እምነትን ሳይተገኑ
2008 ነሐሴ አካባቢ ላይ ማለት ነው በየአካባቢያችን ዝም ብለን እናወራ ነበርና ብዙ ትላልቅ ሰዎች አሉ፣ አቅመ ደካማ የሆኑ ራሳቸውን ማስተዳደር የማይችሉ ረዳት የሌላቸው እነዚህ ሰዎች እሺ በምን እንገዛቸው የሚል ነገር ራስ አነሳን። እኛ ከኛ የሚጠበቀው ምንድነው? ቢያንስ የምንችለውን ነገር ቤታችን ምን በላው ምግብ አለ፣ ያንን ምግብ እየወሰድን ብንሰጣቸው እስኪ ምግብ እንኳን መራባቸው ይቅርና እንደኛው እኩል ይሁን የሚለውን ነገር ሀሳብ አነሳን። ምግብ እያጠቀስን በየቤታቸው ማድረስ ጀመር። ከዛ በመቀጠል ደግሞ ምን እናደርግ፣ ማህበረሰቡ እንዴት አድርገን እናሳትፈው የሚል ነገር አነሳን። ያለውን ሀሳባችን ስናስረዳቸው ህብረተሰቡ በቃ ኮምቦልቻ ላይ በጣም ጥሩ አመለካከት አላቸውና የሚችለው 100 ይችላል፣ በ100 ብር ይሰጠናል፣ 300 ብር ይሰጠናል።
ከራሳቸው መዋጮና ከበጎ አድራጊዎች የሚገኘውን ድጋፍ በማሰባሰብ አቤልን ጨምሮ በ በቋሚነት 3 ሰዎች ይተካፋሉ።
ወርበሩን ዘካቢ እንደዚሁ የቲሙር ስልጆች አሉ። አያቶቻቸው ጋር ምኖር አያቶቻቸው ደከሞች ናቸው። ልብስ በመስፋት ነው የሚተዳደሩ ሳይቱና እነዚህንም ሰዎች እንርዳ ብለን 1500 እንደዚሁ ደግሞ አንዲት ልጅ ነበረች ትምርት ይላቋርጥ ነው አለች። እሷ ደግሞ ትምርትሽን አቋርጠሽ እንትን ከምትኛ ተቀጥረሽ ምታገኙን ብር እንስጥሽ ብለን አመቻችተንላት 1000 ብር በወር እየተሰጠ ደግሞ እሷ እናሷን እንትን ይያለሽ። እነዚህ ሰዎች አሉ።
በዓላትና በልዩ የስጦታ መርሃ ግብር ተጠቃሚ ከሚሆኑ ሰዎች ባሻገር በቋሚነት የምግብ አገልግሎት ተጠቃሚዎችም አሉ። ወጣት እንድሪስ ሰይድ
በዚህ ስራ ላይ የተሰማራ ነው። ወንድሞች አብሮ አደግነን በምግብ ዙሪያ ሰዎች በቋሚነት እንዲመገቡ ያደረግናቸው አሉ። አካል ጉዳተኛ ፓራላይዝድ የሆኑ በጣም ባልቴት ልጅ የሌላቸው ደካማ እነዚህ ሰዎች በቋሚ እንደምሳሌ እንደ ለሙከራ ያክል 1-3 ሰዎችን ለአንድ ሰው 7 በማደራጀት አንድ ሰው በሳምንት አንድ ጊዜ ይደርስበታል። 3 ሰዎች በ21 ሰዎች አመቱ ሙሉ መመገብ የቻሉበት ሁኔታ አሁን ከተጀመረ ወደ 6 ወር ሆኗል። በዚህ በጎ ተግባር ብዙ ሰዎች ለመሳተፍ ፈቃደኝነታቸውን እየገለጹልን ሰዎችን እያዘጋጀን ለነሱ በመስጠት ላይ ነው ያለነው።
ከተረጅነት ይልቅ ሰርቶ የመለወጥ መንፈስ እንዲጎለብት ለማስቻል ከ10 የማይበልጡት ወጣቶች በየአካባቢው በሚያገኙት ድጋፍ ወደ ስራ ያሰማሯቸው እንዳሉም ወጣትን ሪስ ያስረዳል።
ለመጀመሪያ ጊዜ ጀመርንበት አንዲት ሴት ነበረች። እሷ ጋር 3250 ብር ካፒታል የሚሆን እንጀራ ጋር ግራንድ ቲሸርት ነበር የመጀመሪያው ጥናታችን። 1 ኪሎ ጤፍ ምን ያህል እንጀራ እንደሚሆን አጠናን። ከዚያ በኋላ ገበያውን አፈላለግንላት። ገበያ አገኘን አገናኘናት። በጥሩ ሁኔታ እየሰራች ወደ 5 ቤተሰብ በሰዓቱ የመገበች አሁንም ከዛ ስራ ተቀይራ ወደ ዶሮ ማርባት የተሸጋገረችበት ሁኔታ ነው ያለው። ሌላው ተማሪ አለ። የቲም ነው ለአባቴ የለውም 14 ኪሎ ሜትር ርቀት ላይ ነው ጮሪሳ ከሚባል አካባቢ ላይ እየመጣ የሚማረው። እናቲቱ እስከ 8ኛ ነው የኔ ልጆች የሚማሩት። ከዚህ በኋላ ትራንስፖርት እየከፈልኩ ኮምቦልቻ ወስጄ ማስተምርበት አቅም የለኝም ስትል አንዳንድ ሰዎች መተው ተቆሙን። ለልጁ ብስክሌት ገዝተን ትምህርቱን እንዲማር ይሄው አሁን ዘንድሮ 2ኛ አመቱ ይመስለኛል እየተማረ ነው ያለው። በጤናም ዙሪያ ብዙ በከተማችን ያሉ የግል ክሊኒኮችን በነጻ ህክምና እንዲሰጡ በማድረግ እነሱ ነጻ ህክምናን ያደርጋሉ። መድኃኒትን በተመለከተ አቅማችን የፈቀደውን ከኪሳችንም ይሁን ከሌላም ሰው ተቀብለን መድኃኒትን እንትን እያደረግን ያለ ነው።
አንድ እንደዚህ ቶንሲል ነገር ይዞት እዚህ ጋር አዲስ አበባው 30 ሺህ ብር ነው ኦፕሬሽን ተደርጎ እንትን ያለው። ከለዛም ለልጅ እንደዚህ ሰተን ማዳን ነው እና ነው አላማ ይሄ ልጅ ድኖ ወደ ትምህርት ቤት ቢገባ ማለት ብቻ የተወሰነ ነገር 10 ሺህ ብር ሰጠነው። በዛ ታክሞ ውጤታማ ሆኖ አሁን ትምህርቱን እየተማረ ነው ያለው።
ሌላው ሲንጀር ገስተን እየሰጠናቸው አንድ ትልቅ አባት አሉ። እሳቸውም እንደዚሁ ስራቸውን እየሰሩ በጥሩ ሁኔታ ላይ ይገኛሉ።
ከ2000 በላይ ሰዎችን በመመገብ ከ500 በላይ ተማሪዎች ደብተርና የጽፈት መሳሪያ በማገዝ ለችግረኛ ቤተሰብ ልጆች የትምህርት ቤት አልባሳት በማሰፋት ያደረጉት ጥረት ከ300000 ብር በላይ ይገመታል። ይህን ሲያደርጉ ወጣቶቹ በማህበር መደራጀት በክበብ መቋቋም አላስፈለጋቸውም። ወደፊት ተግባራቸውን በተቀናጀ መልኩ ለማስቀጠል ግን የመደራጀት አላማ እንዳላቸው ነግረውኛል። ፍታችንን ወደ ሰብአዊነት ባዞርን ቁጥር ግጭት ይጠፋል፣ ፍቅር ይሰፋል፣ መለያየት ይቆሳል፣ አንድነት ይነግሳል። የወጣቶቹ መልእክት ነው።
ጊዜውን ስላገኘ ነው ይሁን ምን ይሁን አላውቅም፣ በዘር ይቆጥራል፣ የተለያዩ ነገሮች ችግሮችን ይፈጥራል። ይሄ ደግሞ ተገቢ ያልሆነና ሀገራችንን ወደ ጥፋት እንጂ ወደ ልማት አያስኬድም። ቢያንስ እኛ ብንተሳሰብ ፊታችንን ወደ እንደዚህ አይነት ሰብአዊነት ወደ ልማት ብናዞር።
ዛሬ አንድ አቤልን በመርዳት የተጀመረ መልካም ተግባር በርካታ አቤሎችን ከተደበቁበት በማውጣትና ምኞታቸውን እውን በማድረግ የነገ ተስፋቸውን ማለምለም ሁሉም ኃላፊነት ነው።
የሆነ ነገር ቢከፈትልኝ ደስ ይለኛል። በሰራ ደስ ይለኛል።
አሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌንና ወጣቶቹን እናመሰግናቸዋለን።
ትናንት እንግዲህ እንጋብዛችኋለን ብለን በእንጥልጥል የቀረ የሙዚቃ ምርጫ ነበረን። አሁን ብንሰማው ምን ይመስልሻል?
አዎ፣ አስጌድ እንደሾ ነበረ። ዱማድሜ የተሰኘውን ዜማ ለጋቢና ቪዮ አድማጮች ጋብዟል። በሱ አረፍ ብለን እንመለሳለን።
Basale, di wonta basale, wagake.
አስገድንሽን እናመሰግናለን። ወደ ተከታዩ ዝግጅት እናመራለን። ዝግጅታችን ደግሞ ወደ ጅማ ዩኒቨርሲቲ ወስደናል። ወጣቶች በሐሳብ ዙሪያ ለመሟገት የሚያስችላቸውን ክህሎት ለማዳበር እንዲችሉና የክርክር ባህልን አዳብረው እንዲያድጉ ያስችላል የተባለ መርሃ ግብር በ14 ዩኒቨርሲቲዎች ተቀርጾ እየተሰራ ይገኛል። መርሃ ግብሩ ኢትዮጵያ በሚገኘው የአሜሪካ ኤምባሲ የተዘጋጀና የሚደገፍ ነው። ዛሬ ወደ ጅማ እናቀናናስ በዚህ ጉዳይ ላይ አንዳንድ ጉዳዮችን እንነጋገራለን። ጽዮን ግርማነች ውይይቱን ያዘጋጀችው ከወጣቶች ጋር የሚደረግ ውይይት።
እንግዲህ ላስተዋውቅ ሶስት እንግዶች ነው ያስኩት። ዶክተር ኢማም ወርቅነህ በጅማ ዩኒቨርሲቲ መምህር ናቸው። ንጹህ ደጀኔ የአምስተኛ ዓመት ተማሪ ናት። ምናሴ ኬታቸው ደግሞ የአራተኛ ዓመት የሕክምና ተማሪ ነው። ሁሉንም አመሰግናለሁ ፈቃደኛ ሆነው በስልክ መስመራችን ላይ ስለተገኙ። እዚህ ዶክተር ኢማም በጅማ ዩኒቨርሲቲ የትኛው ትምህርት ክፍል ነው የሚያስተምሩት?
በሶሻል ሳይንስ ፋክልቲ ውስጥ ነኝ። ሶሻል ሳይንስ በእንግሊዝኛ ዲፓርትመንት ሊትሬቸር ነው ስፔሻላይዝ ያደረግኩት እና እንግሊዝኛን እያስተማርኩ ያለሁት ማለት ነው። አሁን ዩኒቨርሲቲ ውስጥ እኔ እንደማስበው ማለት ነው ከተለያየ አካባቢ የመጡት የተለያየ ባህል ያላቸው የተለያየ አስተሳሰብ ያላቸው ዩኒቨርሲቲ ዛሬ ዘመን ትንሿ ኢትዮጵያ እንደማለት ነው ከተለያየ የኢትዮጵያ ክፍል ተሰባስበው የሚገኙበት አንድ ትንሽ ኢትዮጵያ ማለት ነው። እና እዛ ውስጥ የተለያየ አቲቲዩድ ስላለ አንድ ኢሹን ስታነሺ ከተለያየ አንጻር ነገሩን አይተው አመዛዝነው የመናገር የመከራከር የመተማመን የማሳመን ባህል እንዳሳድጉ በጣም ይጠቅማቸዋል ማለት ነው። እንደሚታወቀው አንዳንድ ጊዜ ተለያየ ምክንያት የመናገር የመከራከር አቅማችን ትንሽ በጣም ይላላና ሰዎች መናገር ራሱ የማይችሉበት ደረጃ ደርሰው ነበር። ተማሪዎችም እንደዚህ አይነት ባህልም አልነበረባቸው። ግን አሁን ይችን ነገር ስም እጅግ በጣም ደስተኛ ናቸው። መጀመሪያ አካባቢ ራሱ ሲጀምረው ራሱ አዳራሹ አልበቃ እያለ ተማሪዎች ነበረ ቁመው ሲመለከቱ የነበሩት ማለት ነው። እና ቀርቦ ከማነጋገር አንጻር ክልቸርን ከማስተላለፋ መልቲፕል የሆነ ማለት የፕሩለር ሶሳይቲ ከመገንባት አንጻር እንደዚህ አይነት ትሬንዶች ለወደፊቱም ቢሆን በየዩኒቨርሲቲዎች በጣም አስፈላጊ ናቸው ብዬ አምናለሁኝ።
ንጹህ እንግዲህ የሕክምና ተማሪ ነሽ። የሕክምና ተማሪ ደግሞ በጣም ብዙ ጊዜን የሚጠይቅና ትኩረት ማድረግም ትምህርት ላይ የሚጠይቅ ነው። እንዴት ወደዚህ ወደ ክርክሩ ክለብ ልትሄጂ ቻልሽ? በምን ምክንያት ተነሳሳሽ? በምን አሰብሽው?
አመሰግናለሁ። በመሰረቱ ክርክር ማለት ሁሌ በየቀን ህይወታችን ውስጥ የምናደርገው ነገር ነው። ሁለት የተለያዩ ሀሳብ ያላቸው አካላት ሀሳባቸውን ለማቀራረብ የሚያደርጉት ሰላማዊ፣ ምክንያታዊ እና በመረጃ ላይ የተመሰረተ ንግግር ማለት ነው። ስለዚህ አንድ ሰው ለህይወቱ ወሳኝ ኮምፖነንት ነው ብዬ ነው የማምነው። ማለት ከሰው ጋር ተነጋግረን መግባባትና ወደ አንድ መስመር መሄድ ካልቻለን ለወደፊቱ ኑሯችንም ለአመራርም ቢሆን የማይመች ሁኔታ ውስጥ እንገባለን። ምክንያታዊነት ሲጠፋ ብዙ ነገሮች ይበላሻሉ ብዬ አምናለሁ። ስለዚህ ከአንቺ የተለየ ሀሳብ ያለው ሰው ሀንድል ማድረግ አለመቻል ትልቅ ስኪል ማጣት ነው ብዬ ስላመንኩኝ ወደ ክርክሩ ክለብ ለመቀላቀል።
አድማጮቻችን፣ ይህ ውይይት እንግዲህ በሌላ ጊዜ ይቀጥላል። እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። ኤደን ገረመውና ሀብታሙ ስዩም አብረናችሁ ነበርን።
በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ለዛሬ እንግዲህ አብራችሁን ስለነበራችሁ እናመሰግናለን። ሞክቢላ ቢሮ እንዳይረሳ፣ ኤደን አብሮን ነበረ፣ እስካሁንም ሲያቀናብርልን ነበረ። ደህና እምሹ፣ ነገ እንገናኝ።
Kun Radio Sagale Amerikati.